A young boy reads
ወጣት ልጅ መጽሐፍ ቅዱስን አነበበ እና ማኖቹ ባንድ የቅዱስ መጽሐፍ አንቀጽ ላይ አረፈ። ይህም ዓለምን የሚቀይር ቅጽበት ነበር። የትኛው ቤተክርስቲያን ወደ እውነትና ደህንነት እንደሚመራ ለማቋቋ ቢያንስም ሁሉም ነገሮች መክሮ ነበር። እናም አሁን ወደ መጽሐፍ ቅዱስ ተመልሶ እነዚህን ቃላቶች አነበበ። በእናንተ ግን ማንም ጥበብ ቢጎድለው ሳይነቀፍ በልግስና ለሁሉም የሚሰጠውን እግዚአብሔር ለምን እናም ይሰጠዋል። በእነዚህ ነገሮች ላይ ደጋግሞ አሰላሰለ። የመጀመሪያው የብርሃን ብልጭት ጨለማውን ሰነጠቀች። ይህም ከመምታታትና ከጨለማ መውጫ መንገድ መልስ ነው። እንደዚህ ቀላል ሊሆን ይችላል። እግዚአብሔርን ጠይቅና መልስ ይሰጣል። በመጨረሻም እግዚአብሔርን መጠየቅ ወይም በጨለማና በመምታታት መቆየት እንዳለበት ወሰነ። ነገር ግን ምንም ቢንጓጓም እንደ አንድ ጸጥ ወዳለ ጥግ ሄዶ በፍጥነት ጸሎት አላደረገም። ገና 14 ዓመቱ ነበር። ነገር ግን በፍጥነት ለማወቁ ፈጥነው ነገሮችን አላደረገም። ይህን እንደ ማንም አይነት ጸሎት መሆን የለበትም። የት መሄድና ጥረቱ መቼ ማድረግ እንዳለበት ወሰነ። ከእግዚአብሔር ጋር ለመነጋገር ተዘጋጀ። ከዚያም ቀኑ ደረሰ። ይህም በቆንጆ 1820 ዓመተ ምህረት የጸደይ ጠዋት ነበር። ብቻውን በአቅራቢያ ወደሚገኘው ጸጥ ወዳለች ጫካ ከእርሱ በላይ በቆሙት ዛፎች ስር ሄደ። ከዚህ በፊት ለመሄድ ወደ ወሰነበት ቦታ ደረሰ። ተንበረከከና የልቡን ፍላጎት በጸሎት አቀረበ። ከዛም በኋላ የተከሰተውን ሲገልጽ እንዲህ አለ። የብርሃኑ አምዳ በራሴ ትክክል ላይ አየው። በፀሐይ ብርሃን የበለጠ በላይና ያሳረፈ ድረስ በዝግታ ወረደ። ብርሃኑ በእኔ ላይ ባረፈ ጊዜ ብርህነታቸው እና ክብራቸው ታላቅ ከሚገለጸው በላይ የሆኑ ሁለት ግለሰቦች በአየር ላይ ከበላይ ቆመው ነበር። አንዱ በስሜ በመጥራትና ወደ ሌላው በመጠቆም እንዲህ ሲል ተናገረኝ። ጆሴፍ፣ ይህ የምወደው ልጄ ነው፣ እርሱን ስማው። በ24 ዓመት በኋላ ብቻ ጆሴፍ ስምትና ወንድሙ ሃይረም በዚህ ቦታ በተጀመረ ምክንያት ይሞታሉ። ዮሴፍ 14 ዓመቱ ሲሞላው መልአክ ስምህ በመልካምና በክፉ በሀገሮች በሕዝቦች መካከል ይገኛል ብሎ እንደ ተነገረው ተናገረ። የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን በዓለም ዙሪያ በምትስፋፋበት ጊዜ ይህ ትንቢት መሟላቱ እየቀጠለ ነው። ተቃውሞም ወቀሳና ጥላቻ ለእውነት ጓደኞች ናቸው። ስለ ሰው ዓላማና ዕጣ ፈንታ እውነት በሚገለጽበት ጊዜ የሚቃወመው ኃይል ይኖራል። በገነት ውስጥም ከአዳምና ሔዋን ጀምሮ እስከ ክርስቶስ አገልግሎት ድረስ እናም እስከ ጊዜያችን ድረስ የሕይወት ዕቅድን የሚያታልል፣ የሚያጠፋ፣ የሚያቃወምና የሚያቆም ጥረቶች ሁልጊዜም አሉ። ትልቁ የአዋራ ደመና ከሁሉም አፈሮች ላይ ተቃውሞ ባገኘው፣ በተፈተነው፣ በተወገደው፣ በተወገረው፣ በተወተወተውና በተሰቀለው፣ ከሁሉም ነገሮች በታች ዝቅ ባለውን ላይ የተበተነው ተመልከቱ እና እዛ እውነትን ታገኛላችሁ። የእግዚአብሔር ልጅ የሰው ዘሮች አዳኝ የሆነውን ታገኙታላችሁ። ለምንድን ነው ለብቻውን ያልተውት? ለምን? ምክንያቱም እርሱ እውነት ነው። እናም እውነት ሁልጊዜም ተቃውሞ ያገኛልና። ከዚያም ኢየሱስ ክርስቶስ ሌላ ምስክርነትንና ሌሎች ቅዱሶች መጻሕፍቶችን ያመጣ የወንጌል ሙሉነትንና ኢየሱስ ክርስቶስ ቤተ ክርስቲያንን ወደ ምድር በዳግም እንዲመለስ መሣሪያ የሆነውን ተመልከቱ። እርሱንም ተመልከቱ እና አዋራውም ሲበር ለማግኘት ጠብቁ። ለምን እንደብቻው አልተውትም? ለምን? ምክንያቱም እውነትን ስላስተማረ እና እውነትም ሁልጊዜ ተቃውሞ ያጋጥማታልና። ወደ ዮሴፍ ስሚዝ የመጡ ራዮች እርሱ እግዚአብሔር ነብይ እንደነበረ ማረጋገጫ ይሰጣሉ። የተወሰኑ እነዚህ በእርሱ በኩል የተገለጹ ብርሃንና እውነቶች በእርሱና በእኛ ቀናት ከሚታተሙት ጋር በሚነጻጸሩበት ጊዜ እንደሚንጸባረቁ እኔ እግዚአብሔር አካል ያለው የከበረ ፍጥረት የዘላለም አባት ነው። እሱም አባታችን ነው። አብ እግዚአብሔር፣ ኢየሱስ ክርስቶስና መንፈስ ቅዱስ የተለያዩ ፍጥረቶች ናቸው። ሰዎች ከመሆናችሁ በላይ ናችሁ። የዘላለም አባት የእግዚአብሔር ልጆችና በልጁም እምነት ካላችሁ ንስሐ ከገባችሁ መንፈስ ቅዱስን በመቀበልና እስከ መጨረሻ በመጽናት ሥነ ሥርዓቶችን ከተቀበላችሁ እንደ እርሱ መሆን ትችላላችሁ። የዛሬው የኢየሱስ ክርስቶስ ቤተ ክርስቲያን በሟች ምድራዊ አገልግሎቱ ወቅት ያቋቋመው ተመሳሳይ የሆነ ቤተ ክርስቲያን ነው። ነቢያኖች፣ ሐዋርያቶች፣ የመልከጼዴቅ ሌዋኖችና የክህነት ሥልጣኖች፣ ሽማግሌዎች፣ ከፍተኛ ካህኖች፣ ዲያቆኖች፣ አስተማሪዎችና ኤጲስቆጶሶች እንዳሉት በመጽሐፍ ቅዱስ ውስጥ እንደ ተገለጹት አይነት ነው። ከአዳኝና በሕይወት ከሐዋርያቶቹ ሞት በኋላ የክህነት ሥልጣን ከምድር ተወስዶ ነበር። እናም በድጋሚ በእኛ ዘመን ተቋቁሟል። ራእይ አላቆመም፣ ሰማይም አልተዘጋም። እግዚአብሔርም ለነቢያት ዛሬም ይናገራል እና ለእናንተምና ለእኔም ይናገራል። ከዚህም የሁለት ሕይወት በኋላ ከሰማይና በገሃነም ሌላ ተጨማሪ አለ። የክብር ደረጃዎች አሉ፣ የሦስት ግርማዊ ደረጃዎችም አሉ። በዚህ ውስጥም የምናደርጋቸው ነገሮች ትልቅ ቁርግም አላቸው። በክርስቶስ ዝም ብለን ከማመን ባሻገር በሁሉም አስተሳሰብ እርሱን መከተል፣ የምናደርጋቸው ነገሮች በሙሉ በወልዱ ስም ማድረግ፣ ሁልጊዜም እርሱ እንድናስታውስና የእርሱን ትእዛዝ እንድጠብቅ የእርሱ መንፈስ ሁልጊዜ ከኛ ጋር እንዲኖር ማድረግ አለብን። ያለ ወንጌሉን እና ለደህንነት አስፈላጊ የሆኑትን ሥርዓቶች ሳይፈጽሙ የሞቱት ብዙ ሚሊዮኖችም አይጠፉም። በክርስቶስ የኃጢአት ክፍያ አማካኝነት ሁሉም ሰዎች ለሕያውና ለሙታን በሚከናወነው በወንጌሉ ሕግጋትና ሥርዓቱ ታዛዥ በመሆን መዳን ይችላሉ። ሁሉም ነገሮች በወልድ የጀመረ አይደለም። ከጊዜ በፊት እግዚአብሔር ፊት እንደ እርሱ ወንድና ሴቶች ልጆች ኖሯችሁ፣ እናም ለዚህ ምድር ሕይወት ተዘጋጅታችኋል። ጋብቻና በቤት ሞት እስከሚለየን ድረስ የሚገኙ ሰዎች ስምምነት አይደለም። ከእግዚአብሔር ጋር በምናደርገው ቃል ኪዳኖች አማካኝነት ዘላለማዊ እንዲሆኑ የታቀዱ ናቸው። ቤተሰብ የሰማይ ንድፍ ነው። ይህ ለጆሴፍ ስሚዝ ከተጨመሩለት የራእይ ግድፎች መካከል አንዱ ክፍል ብቻ ነው። ለጨለማ ብርሃን ለመምራት ግልጽነት የሰጡ እንዲሁም ሚሊዮን ሕዝቦችን ያነሳሱ የሚያሻሽሉ እነዚህ ራእዮች ከየት የመጡ ናቸው? የትኛው ነው የበለጠ የሚሆነው? ሁሉንም በራሱ ያለመው ሰው ወይም የሰማይ እርዳታ ያገኘ ሰው ነውን? እርሱ ያፈራቸው ቅዱሳች መጻሕፍቶች የሰው ቃላቶች ወይም እግዚአብሔር ቃላቶች ናቸውን? ዮሴፍ ስሚዝ ስላከናወናቸው ነገሮች ምንም ክርክር የለም። ክርክር ያለው ዮሴፍ ስሚዝ ባከናወናቸው ነገሮች ላይ ሲሆን ያደረጋቸውን ነገር እንዴት እንዳደረጋቸው፣ ለምን እንዳደረጋቸው ላይ ነው። እሱ አስመሳይ ወይም ነቢይ ነገር ማለት ነበር ማለት ነው። ያደረገውን ነገር ብቻ ነበር የሚደረገው ወይም የሰማይ እርዳታ ላይ ነበር አለው ማለት ነው። መረጃዎቹን ተመልከቱ፣ ግን ሁሉንም መረጃዎች ተመልከቱ። ከሁሉም በላይ ወጣቱ ጆሴፍ እንዳደረገው አድርጉ። እናም ሳይነቀፍ በልግስና ለሁሉም የሚሰጠውን እግዚአብሔር ለምኑ፣ እናም ሁሉም ይሰጣችኋል። ይህም እንዴት ስለ መጽሐፈ ሞርሞን እና ዮሴፍ ስሚዝ እውነታ የምትማሩበትን መንገድ ብቻ አይደለም፣ እንዲሁም ሁሉም ነገሮች እውነት ለማወቅ የሚረዳ ንድፍ ነው። ጆሴፍ ስሚዝ በዚህ ጊዜ ቶማስ ማስም እንደሆኑት እግዚአብሔር ነቢይ እንደነበረ እመሰክራለሁ። በጆሴፍ ስሚዝ አማካኝነት እግዚአብሔር መንግሥት ቁልፎቹ እንደገና በምድር ላይ ለሰው ተሰጠ። እናም ወንጌሉ ወደፊት ይንከባለላል። እጅ ሳይነካው በተራራ ተፈንቅሎ ምድር እስከሚሞላው ድረስ እንደሚንከባለለው ድንጋይ ወደ ምድር ዳርቻ ይገፋል። እግዚአብሔር የዘላለም አባታችን ነው። ኢየሱስም ክርስቶስ ነው። እነርሱንም እናመልካቸዋለን። ከነርሱ ፍጥረቶች ከደህንነት እቅድና ከእግዚአብሔር ጥበብ የኃጢአት ክፍያ መሥዋዕት ጋር የሚወዳደሩ ምንም የለም። በዚህ ዘመን የአብ እቅድን የምናሟላውና የኃጢአት ክፍያ ፍሬን የምንካፈለው ጆሴፍ ስሚዝ አማካኝነት በዳግም የተመለሱትን ሕግጋትና ሥርዓቶችን በማክበር ብቻ ነው። ስለ እነርሱም ስለ እግዚአብሔር የዘላለም አባት ስለ አዳኝ የዓለም አዳኝ የኢየሱስ ክርስቶስም እመሰክራለሁ። ይህንንም የማደርገው በኢየሱስ ክርስቶስ ስም ነው። አሜን።